ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 2015 ዓ.ም ስርጭታችን ጀመረ። በምስራቅ ወለጋ ሳሲጋ ወረዳ ከዓመት በፊት የታገቱ 27 የመንግሥት ሠራተኞች በሕይወት መኖራቸው እያጠያየቅ ነው።
ባለቤቴ ጠዋት ከቤት ወጥታ ወደ ሥራ ሳሲጋ ወረዳ የሚባል ከለቀምጠ ወጥታ እየሄደች ልክ 2:30 አካባቢ ሲሆን ታገቱ የሚባል ወሬ የሰማው። ያ ሁለት ልጆች ነው ያለኝ፣ አንድ 8 ዓመት አንዱ 5 ዓመት ነው፣ አንድ ወንድና አንድ ሴት። እዛ ቀን ጀምሮ 2 ዓመት ሙሉ ራሴ እያቦካው አብሲት እየጠርኩ ራሴ እንግዳ እየጋገርኩ ነው የሚያስተምራቸው የሚያሳድጋቸው።
ወራ እኮ የወሉ እያጋር
ባለቤቴ በዕለቱ ለስራ እንደወጣ ነው የታገተው። በወቅቱ ከእርሱ ጋር የነበሩ የመንግስት ሰራተኞች ያልሆኑ ሰዎች ተመልሰዋል። የታጠቁ ሰዎች ተሳፋሪዎችን አስወረዱ። የመንግስት ሰራተኞችንና መምህራንን ከለዩ በኋላ ወሰዷቸው።
የቅርብ ቤተሰቦቻቸው ከታገቱባቸው መካከሎች ናቸው። የወረዳው አስተዳደር በበኩሉ 27ቱን ታጋቾች ኦነግ ሸኔ ሲሉ በጠራቸው ታጣቂዎች መገደላቸውን ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ ጉዳዩ መጣራት እንደሚገባው ተናግረዋል። የዚህም ሙሉ ዘገባና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ እናሰማችኋለን። ጤና ይስጥልኝ፣ እንደምን አምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታም ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን ዓለም አቀፍ ዋና ዋና ዜናዎችን እናስደምጣችኋለን። እንግዲህ ወልዴ ይቀጥላል።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝነው ዜናው ውስጥ የዓለም ምግብ ፕሮግራም በኢትዮጵያ የሚያደርገውን የእርዳታ ምግብ ስርጭት ማቋረጡ፣ በአሜሪካ ፍሎሪዳ የሚገኝ የፌዴራል ፍርድ ቤት የቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ክስ መመስረቱ፣ እንዲሁም ከካናዳ የተነሳው ጢስ አሜሪካንን ማወክ መቀጠሉ የሚሉት ናቸው። ወደ ዝርዝሩ እናልፋለን። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ለኢትዮጵያ ተጎጂዎች ሲያሰራጭ የቆየውን የምግብ እርዳታ ስርቆት በመንሰራፋቱ ምክንያት ለጊዜው ማቆሙን ዛሬ አስታውቋል። የዓለም ምግብ ፕሮግራም የእርዳታ ምግብ ማቆም ውሳኔውን ይፋ ያደረገው ዩናይትድ ስቴትስ ተመሳሳይ እርምጃ መውሰዷን USAID በኩል ካሳወቀች ከአንድ ቀን በኋላ ነው። በሮይተርስ የተጠናከረውን የዚህን ዘገባ ስመኝሽ የቆየ ታቀርብልናለች።
የዓለም ምግብ ፕሮግራም ለኢትዮጵያ ይሰጥ የነበረውን የምግብ እርዳታ ማቋረጡን ዛሬ ይፋ ማድረጉን ተከትሎ በሕዝብ ብዛት ከአፍሪካ ሁለተኛ በሆነችው ሀገር የተመጣጠነ ምግብ እጥረት የበለጠ ሊጨምር ይችላል የሚል ስጋት ታይሏል። ውሳኔውን አስመልክቶ መግለጫ የሰጡት የዓለም ምግብ ፕሮግራም ዳይሬክተር ሲንዲ ማኬን የምግብ እርዳታ ለተረጂዎች እንዳይደርስ ማድረግ በፍጹም ተቀባይነት የለውም ያሉ ሲሆን የኢትዮጵያ መንግስት ኃላፊነት ያለባቸውን ለማጣራትና ተጠያቂ ለማድረግ ያሳየውን ቁርጠኝነት እንደሚያደንቁም ገልጸዋል። በአፍሪካ ቀንድ ባለፉት 10 ዓመታት ባልታየው ድርቅና በሰሜን ኢትዮጵያ ለ2 ዓመታት በተካሄደውና በ10 ሺህ የሚቆጠሩ ሰዎችን ሕይወት ባጠፋው ግጭት ምክንያት በኢትዮጵያ ከ20 ሚሊዮን በላይ የሚሆኑ ሰዎች የምግብ እርዳታ የሚያስፈልጋቸው ሲሆን የዓለም ምግብ ፕሮግራም በእነዚህ 2 ቀውሶች ምክንያት የተጎዱ 7 ሚሊዮን ሰዎችን ሲረዳ ቆይቷል። የዓለም ምግብ ፕሮግራምም ሆነ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ለውሳኔያቸው ምክንያት በሆነው እርዳታ ለተጎጂ አለመድረስ ጉዳይ ዝርዝር መግለጫ ባይሰጡም የዜና አውታሮች የተመለከቱትና ለለጋሽ አካላት የተሰራጨው መግለጫ የእርዳታ ምግብ በፌዴራልና በክልል መንግስት አካላት በተቀናጀ ሁኔታ ወደ ኢትዮጵያ ወታደራዊ ክፍሎች እንደሚዘዋወር አመልክቷል። ዋናው የሚያሳስበን ጉዳይ በእኛ ድጋፍ ላይ ጥገኛ የሆኑት በሚሊዮን የሚቆጠሩ ረሃብተኞች ጉዳይ ነው ያሉት የዓለም ምግብ ፕሮግራም ዳይሬክተር፣ በተቻለ ፍጥነት ስራችንን ለመቀጠል ከሁሉም አጋሮቻችን ጋር ያለመታከት እንሰራለን ብለዋል። የዓለም ምግብ ፕሮግራም ለህፃናት፣ ለነፍሰ ጡርና የሚያጠቡ ሴቶች የሚደረግ የተመጣጠነ ምግብ እርዳታ፣ የትምህርት ቤት ምገባ መርሃ ግብሮችና የአርሶ አደሮችንና የአርብቶ አደሮችን አቅም ለመገንባት የሚደረጉ ድጋፎች ግን ሳይቋረጡ እንደሚቀጥሉ በመግለጫው አስታውቋል።
በሶማሊያ አዲስ የተሾሙት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ካትሪዮና ላንግ በአገሪቱ ፌዴራላዊ ክልሎች የሚያደርጉትን ጉብኝት በሄርሸቤሌ ክፍለ ግዛት ሲጀምሩ ተመድ ለሶማሊያ አስፈላጊውን ድጋፍ መስጠቱን እንደሚቀጥል ለአገሪቱ ፕሬዚደንት አረጋግጠውላቸዋል። አዲሱ ስራቸውን ለመጀመር በዚህ ሳምንት ሶማሊያ የገቡት የዋና ጸሐፊው ልዩ ተወካይ ከአገሪቱ ፕሬዚደንት ሐሰን ሼህ መሐሙድና ከጠቅላይ ሚኒስትሩ ሐምዛ አብዲ ባሬ ጋር ተወያይተዋል። ከግዛቲቱ ፕሬዚደንት አሊ አብደላሂ ሁሴን ጋር ባደረጉት ውይይት ሰላም፣ ብልጽግናና ደህንነቷ ለተጠበቀ ሄርሸቤሌ ያላቸውን ምኞት ለማሳካት በጋራ እንሰራለን ብለዋቸዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃ መሠረት ባለፈው ወር በአካባቢው የደረሰው የጎርፍ አደጋ በንብረት ላይ መጠነ ሰፊ ጉዳት ያደረሰ ሲሆን በሺዎች የሚቆጠሩ ነዋሪዎችን አፈናቅሏል። ከጸጥታ ጋር በተያያዘ በአልሻባብ ላይ እየተወሰደ ያለውን እርምጃ በተመለከተ ፕሬዚዳንቱ ለልዩ ተወካዩ ማብራሪያ እንደሰጧቸው ገልጸዋል። ላለፉት 8 ሳምንታት በጦርነት እየታመሰችው ከምትገኘው ሱዳን እስካለፈው ማክሰኞ ድረስ ድንበር ተሻግረው ወደ ኢትዮጵያ የገቡ ሰዎች ቁጥር ከ41200 ይበልጣል ብሎ እንደሚገምት የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ አስታወቀ። ከእነርሱም የሚበዙት ኢትዮጵያውያን ተመላሾች እንደሆኑ ገልጿል። ቆንጅት ታየ አጭር ዘገባ አላት።
የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ ኦቻ ባወጣው ሪፖርቱ በየቀኑ ያለማቋረጥ በመተማ በኩል ከ700 እስከ 1000 የሚደርሱ ሰዎች ድንበር ተሻግረው እየጎረፉ መሆናቸውን ነው የገለጸው። በዚህ ብዛት የሚገቡትን ሰዎች ተቀብሎ የማስተናገድ አቅም ላይ ፈጣን ችግር እንደተደቀነ ማስታውቋል። መተማ የድንበር ማቋረጫ ላይ አሁንም ከ4000 በላይ ስደተኞችና ጥገኝነት ፈላጊዎች እንዲሁም ወደ 80 የሚደርሱ ኢትዮጵያውያን ተመላሾች እንዳሉ አመልክቷል። ይህም ባለው መጨናነቅ የተነሳ ለጤናና ለደህንነት ጥበቃ ችግር የሚጋለጡበትን ሁኔታ ሊፈጥር ይችላል የሚል ስጋት ደቅኗል ብሏል። በሱዳን በጀነራል አብደል ፋታህ አልቡርሃንና በተቀናቃኛቸው በጀነራል መሐመድ ሐምዳን ዳጋሎ ታማኝ ኃይሎች መካከል የቀጠለውን ውጊያ ሸሽተው ድንበር ተሻግረው ወደ ኢትዮጵያ የሚገቡት ሴቶችና ሕጻናትም ጭምር ያሉባቸው ሰዎች በረጅምና ፈታኝ ጉዞ የሚደርሱ በመሆኑ የምግብ፣ የውሃና የጤና አጣዳፊ እርዳታ እንደሚያስፈልጋቸው ነው ኦቻ ያመለከተው። እርዳታ እየተደረገ ቢሆንም ከሚፈለገው እጅግ ያነሰ መሆኑን ሳያስታውቅ አላለፈም። እስካሁን 19500 ኢትዮጵያውያን ተመላሾች ወደ ቀጣይ አድራሻቸው መጓጓዣ አገልግሎት ተሰጥቷቸው መሄዳቸውን ጠቁሟል። ድንበሩ ላይ ያለውን መጨናነቅ ለማቅለል በገንዳ ውሃና መተማ ወረዳ አስተዳደሮች ለተጨማሪ መጠለያ መስሪያ የሚሆን መሬት እንደተፈቀደ ኦቻ አመልክቷል። በሌሎች የድንበር መሻገሪያዎች ያለውን ሁኔታም ከአጋሮቹ ጋር ሆኖ ለመገምገም ጥረት ማድረጉን ገልጾ በጋምቤላ በኩል የሚገቡ ስደተኞችና ጥገኝነት ፈላጊዎች ከድንበር መሻገሪያው በሌሎች አካባቢዎች ወዳሉ የስደተኛ ካምፖች ቀጣይ ጉዞ ማድረግ የግድ እንደሚሆንባቸው ገልጿል። አብዛኛውን ጊዜም ማህበረሰቡ ዘንድ ተጠግተው እየተጠለሉ መሆኑን ነው ያመለከተው።
አድማጭ ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። በአሜሪካ ፍሎሪዳ የሚገኝ የፌዴራል ፍርድ ቤት የቀድሞ ፕሬዚደንት ዶናልድ ትራምፕ ዋይት ሀውስን ለቀው ሲወጡ ሚስጥራዊ የመንግሥት ሰነዶችንም ይዘው ወጥተዋል ሲል ትናንት ከሷቸዋል። የአገሪቱ የፍትህ መስሪያ ቤት ክሱን ለትረምፕ ጠበቆች ያስታወቀ ሲሆን ትረምፕም መከሰሳቸውን በማኅበራዊ ሚዲያ መድረጋቸው አረጋግጠዋል። በሚያሳዝን ሁኔታ አገሪቱ ቁልቁል እየሄደች ነው። በታሪክ ከየትኛውም ተመራጭ ፕሬዚደንት ከፍተኛ ድምፅ ያገኘ ሕዝባዊ ፕሬዚደንት ላይ ክስ አቅርበዋል። እኔ ንጹሕ ሰው ነኝ ብለዋል ትረምፕ። የትረምፕ ጠበቃ የሆኑት ጄምስ ትረስቲ ለሲኤንኤን እንደተናገሩት ሆን ብሎ የብሔራዊ ጸጥታ መረጃዎችን መያዝ፣ የሐሰት ቃል መስጠትና በመንግሥት ላይ ማሴር የሚሉት ከክሶቹ ውስጥ ይገኙበታል። የቀድሞ ፕሬዚዳንት በፍሎሪዳ በሚገኘው ፍርድ ቤት ማክሰኞ እንደሚገኙና የክሶቹም ብዛት 7 እንደሆነ ለጉዳዩ ቅርበት ያላቸው ወገኖች ለአሶሴትድ ፕሬስ ተናግረዋል። ትራምፕን በአሜሪካ ታሪክ ከስልጣን ዘመን በኋላ የተከሰሰ የመጀመሪያው የቀድሞ ፕሬዝደንት ያደርጋቸዋል። የፌዴራሉ ምርመራ ቢሮ ሰዎች ባለፈው ነሐሴ ማራላጎ የሚገኘውን የትራምፕ ቤት ሲፈትሹ ከ100 በላይ ሚስጥራዊ ሰነዶችን አግኝተዋል። ከሰነዶቹ ጋር በተያያዘ ምንም ጥፋት እንደሌላቸው ትራምፕ ይናገራሉ። በመጨረሻም በካናዳ ባለው የሰደድ እሳት አማካኝነት የተነሳው ጢስ ሰሞኑን ሰሜን ዩናይትድ ስቴትስን ሸፍኖ የጤና አደጋም ጋርጧል። ከዓለም አቀፉ የህዋ ጣቢያ ላይ የተነሳው ምስል እንደሚያሳየው ከካናዳ የተነሳው ጢስ በሰሜን አሜሪካ ታላላቅ ሐይቆች አቋርጦ ፔንሲልቬንያ ሲደርስ ግዛቲቱን ሙሉ ለሙሉ ሸፍኗታል። ጢሱ በትናንትናው ዕለት መዲናዋን ዋሽንግተን ዲሲና አካባቢውን ሲሸፍን ለጤና ጠንቅ በመሆኑ በርካታ ነዋሪዎች ከቤት እንዲውሉ አስገድዷል። የአየር ሁኔታን የሚከታተሉ ባለሙያዎች እንደሚሉት ክስተቱ ከ20 ዓመታት ወዲህ የታየ የሰደድ እሳት ጢስ ነው። በስካንዲኔቪያ አገራት የአየር ሁኔታን የሚከታተሉ ባለሙያዎች በበኩላቸው ጢሱ ኖርዌይ ድረስ መዝለቁን ተናግረዋል። የመተንፈሻ አካላትና ሌላ ተዛማጅ የጤና ችግር ያለባቸው በሚሊዮን የሚቆጠሩ አሜሪካውያን ከቤት እንዲውሉ ተመክረዋል። ከመንግሥት የተገኘው መረጃ እንዳመለከተው በዋሽንግተን ዲሲ የነበረው የአየር ጥራት ሁኔታ አደገኛ ከሚባለውም በላይ ነበር። ኒውዮርክ ረቡዕ ዕለት በጢስ ተሸፍና ስትውል፣ ትናንት ሐሙስ የነበረው የአየር ሁኔታዋ በዓለም ከሚገኙ አደገኛ የአየር ሁኔታ ካላቸው ከተሞች ጋር መድቧታል። የጢሱ ችግር እስከ እሁድ እንደሚቀጥል ይጠበቃል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ሰኔ 2015 ዝግጅታችንን ነው ከአሜሪካ ድምፅ እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ደግሞ ተመልካቾቻችን፣ አስተናጋጃችሁ ሀብታሙ ስዩም ነኝ። አብረው በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋም አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ እየተላለፉ ይገኛሉ። አሁን ወደ ዕለቱ ርዕሰ ዘገባችን እንሻገር። በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ባለፈው ዓመት ጥቅምት በኦሮሞ ነጻነት ሰራዊት ታጣቂዎች ታግተዋል የተባሉ 27 የመንግሥት ሠራተኞችን እስካሁን ማግኘት እንዳልቻሉ የታጋቾች ቤተሰብ አባላት ለአሜሪካ ድምፅ ሲገልጹ፣ የወረዳው አስተዳደር በበኩሉ 27ቱም ታጋቾች ኦነግ ሸኔ ሲሉ በጠሯቸው ታጣቂዎች እንደተገደሉ ለቤተሰቦቻቸው ማሳወቁን ተናግረዋል። ስለ ጉዳዩ መረጃው እንደደረሰ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለወደፊቱ ማጣራት እንደሚደረግ አሳውቋል። ስለ እገታ ድርጊቱ የተጠየቁት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በሳሲጋ ወረዳ የተፈጸመ የተባለውን የታጋቾቹን ግድያ በተመለከተ ማጣራት እንደሚያስፈልግ ጠቅሰው፣ ነገር ግን ጦራችን የመንግሥት ሠራተኞች ላይ ግድያ አይፈጽምም፣ እንዲያውም ይህንን አይነቱን ግድያ ያወግዛል ሲሉ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ተጨማሪ ዘገባ ይዟል።
በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ባለፈው ዓመት ጥቅምት 18 ቀን 2014 ዓ.ም ጠዋት ከነቀምቴ ወደ ሳሲጋ ከተማ በአውቶቡስ ለስራ እያመሩ በነበሩበት ወቅት በኦሮሞ ነጻነት ሰራዊት ታጣቂዎች የታገቱብንን 27 የመንግስት ሰራተኞች የሆኑ የቤተሰቦቻችንን አባላት ልናገኛቸው አልቻንም ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የሁለት ልጆች አባት ባለቤታቸው በሸማቂዎቹ ከታገቱት 27 ሰዎች መካከል አንዷ እንደሆኑ ጠቅሰው እስካሁን ስላሉበት ሁኔታ ማወቅ እንዳልቻሉ ተናግረዋል። ለመንግስት አካላት ብናመለክትም ይህ ነው የሚባል ሁነኛ ምላሽ አልሰጡንም ሲሉ አማረዋል።
18/2014 ጥቅምት ማለት ነው። ባለቤቴ ጠዋት ከቤት ወጥታ ወደ ስራ ሳስጋ ወረዳ የሚባል ከለቀምቴ ወጥታ እየሄደች ልክ 2:30 አካባቢ ሲሆን ታገቱ የሚባል ወሬ የሰማው።
ማን ነው ያገታቸው?
እነሱ እንደምሉት ከሆነ ወቦ ነው። እነሱ ሸኔ ብሎ ነው የሚጠሩ።
የኦሮሞ ነጻነት ሰራዊ ማገቱን በምንድን ነው ያረጋገጣችሁት?
እነሱ በመኪና እንደወሰዱ ነው የሰማ ነው በሰው። እስካሁን ባለቤት አልተመለሰችም። መንግስት ከወረዳ እስከ ዞን ስንጠይቀው ነበረ፣ ግን ምላሽ ሊሰጡን አልቻሉም።
ለምንድን ነው እስካሁን ጉዳዩ ወደ ሚዲያ ሊመጣ?
ለእኛም ጥያቄ ሆነ ነው እንዲህ መንግስት ሰራተኞች ስራ እየሄዱ ታግቷል ብላችሁ እንኳን ለሚዲያ እንኳ አሳውቁን ብለን ስንጠይቀው ነበረ። እስካሁን ግን አንድም መልስ አላገኘንም። ያ ሁለት ልጆች ነው ያለኝ፣ አንድ 8 ዓመት አንድ 5 ዓመት ነው። አንድ ወንድና አንድ ሴት። ራሴን ያው ከዛ ቀን ጀምሮ 2 ዓመት ሙሉ ራሴ እያቦካው አብሲት እየጠልኩ ራሴ እንግዳ እየጋገርኩ ነው የሚያስተምራቸው የሚያሳድጋቸው።
ስማቸውን መጥቀስ ያልፈለጉ የአራት ልጆች እናትም ባለቤታቸው ወደ ሳሲጋ ከተማ ለስራ እያመሩ ሳለ በታጣቂዎች መታገታቸውን ጠቅሰው እንስሳ እንኳ ቢጠፋ በሚፈለግበት ሀገር ሰው ታግቶ መቅረቱ እንደ ቤተሰብ በእጅጉ አሳዝኖናል ሲሉ ቅሬታቸውን ገልጸዋል።
ባለቤቴ በዕለቱ ለስራ እንደወጣ ነው የታገተው። በወቅቱ ከእርሱ ጋር የነበሩ የመንግስት ሰራተኞች ያልሆኑ ሰዎች ተመልሰዋል። የታጠቁ ሰዎች ተሳፋሪዎችን አስወረዱ። የመንግስት ሰራተኞችንና መምህራንን ከለዩ በኋላ ወሰዷቸው። እስከ ዛሬ የት እንዳሉ አናውቅም። ትልቅ ጭንቀት ውስጥ ገብተናል። ከባለቤቴ ያፈራኋቸው 4 ልጆቼ አባታችን የት ነው ብለው ለሚጠይቁኝ ምላሽ የለኝም። የመንግስት አካላትን ስንጠይቅ ተጨባጭ መረጃ ስለሌለን አሉ ወይም የለም ለማለት እንቸገራለን ይሉናል። የጠፋ የቤት እንስሳ እንኳን ይፈለጋል። የጠፉ ቤተሰቦቻችንን የሚያፋልገን አጥተን መሬት ሐዘን እንዲሰማን አድርጓል።
የሳሲጋ ወረዳ ዋና አስተዳዳሪ አቶ አለማየሁ ይጀታ ባለፈው ዓመት ጥቅምት 18 ቀን ወደ ስራቸው በማምራት ላይ ያሉ ኦነግ ሸኔ ባሏቸው ታጣቂዎች የታገቱት ሰራተኞች ቁጥር 33 እንደነበር አስታውሰው በወቅቱ ሸሽተው ካመለጡ 6 ሰዎች በቀር የተቀሩት 27ቱ ከሁለት ሳምንት በኋላ በሸማቂዎቹ ስለመገደላቸው መረጃ ደርሶናል ሲሉ አስታውቀዋል።
እነዚህ ሰራተኞች ወደ ወረዳው ለስራ እየመጡ በጉቶ ግዳ ውስጥ አዳሚ በተባለ ስፍራ በኦነግ ሸኔ ነው የታገቱት። በአውቶቢሱ ከነበሩ ተሳፋሪዎች ውስጥ 33 የመንግስት ሰራተኞችን አግተው የወሰዱ ሲሆን 6ቱ ሸሽተው አመልጠዋል። 27 የሚሆኑቱ ከሁለት ሳምንት በኋላ ሆሮ ዋታ ቀበሌ ቱሉ ዋታ ወደ ተባለ ስፍራ ወስደው እንደገደሏቸው ከህብረተሰቡ ባገኘነው መረጃ አረጋግጠናል። በወቅቱ ደርሶ ሊያተርፋቸው የሚችል ኃይል አልነበረም። ከሰራተኞቹ ግድያ ጋር ተያይዞ ልናገኘው የቻለው ማስረጃ ባይኖርም ከአካባቢው ማህበረሰብ ጋር ባደረግነው ውይይት ግን ኦነግ ሸኔ ግድያውን ስለመፈጸሙ ተረድተናል።
የታጋቾቹ ቤተሰቦች ቅሬታ ተገቢ እንደሆነ የገለጹት አቶ አለማየሁ በጊዜው ሰራተኞችን ከእገታ መታደግ ያልተቻለው ከነበረው የጸጥታ ኃይል እጥረት አንጻር ወደ ስፍራው ቶሎ ለመድረስ በማዳገቱ እንደነበር አስረድተዋል። ይህም ሆኖ የታገቱት ሰራተኞች በታጣቂዎቹ ስለመገደላቸው የተሟላ ማስረጃ በወቅቱ ማግኘት አልተቻለም ነበር። ግድያውን ለቤተሰቦቻቸው በፍጥነት አለማሳወቅ ብቻ ሳይሆን አስከሬናቸውም አለመገኘቱ ቅሬታውን እንዳካበደው አቶ አለማዩ አልሸሸጉም።
የቤተሰቦቻቸው ቅሬታ ትክክል ነው። እኛም እንደ መንግስት የማጣራት ኃላፊነት አለብን። እንደ አካባቢያችን ባህልና ተጨባጭ ሁኔታ የአንድ ሰው አስከሬን ሳይገኝ ሞተዋል ለማለት ይከብዳል። በተቋቋመ ኮሚቴ አማካይነት አስክሬን አለማግኘታችን፣ ነገር ግን የአካባቢው ህብረተሰብ አወያይተን እንደተረዳ ነው በአሰቃቂ ሁኔታ በሸኔ መገደላቸውን ባለፈው ዓመት ነሐሴ ወር ውስጥ ነግረናቸዋል። ምንም ቢሆን ቤተሰብ ናቸውና አሁንም አስክሬናቸውን የማግኘት ፍላጎት አላቸው።
ከታጋቾቹ መካከል አምልጠው በህይወት ተርፈዋል ከተባሉ ሰዎች መካከል ሁለቱን በስልክ ስለ ጉዳዩ ብንጠይቅም ምንም አይነት ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በዩናይትድ ስቴትስ ቨርጂኒያ የሚኖሩት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በሳሲጋ ወረዳ ተፈጸመ የተባለው ግድያ ማጣራት እንደሚያስፈልገው ከጠቀሱ በኋላ ጦራችን በመንግስት ሰራተኞች ላይ ግድያ አይፈጽምም፣ እንዲህ አይነቱን ግድያ ያወግዛል ሲሉ ተናግረዋል።
በሳሲጋ ተፈጽመዋል የተባለው ግድያ መጣራት ያለበት ጉዳይ ነው። በተለይ የመንግስት ሰራተኞች ተለይቶ ነው የተገደሉት ስለተባለው ጉዳይ እስካሁን የሰማነው ነገር የለም። በድርጅታችን እንዲህ አይነት ነገር መፈጸም ጥፋት ነው፣ ወንጀልም ነው፣ እናወግዛለንም። እንዲህ አይነት ወቀሳዎች የሚነሱት ከመንግስት ጋር በጦርነት ውስጥ ስላለን ነው። ጦርነቱ የሚካሄደው ደግሞ በውጊያ ብቻ ሳይሆን በፕሮፓጋንዳ ጭምር ነው። ባለፉት 5 አመታት ከተነዙብን ወሬዎች መካከል አብዛኛዎቹ ያሰት ወሬዎች ናቸው።
በአንጻሩ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁን አንድ ያካባቢ ነዋሪ የታገቱት የመንግስት ሰራተኞች በሳሲጋ ወረዳ እንደተገደሉና ግድያውን የሚፈጸሙት የኦሮሞ ነጻነት ሰራዊት አባላት እንደሆኑና ለዚህም ያይን ማኝ ስለመሆናቸው ተናግረዋል።
አዳሚ ካላ ለሎምጫው ያተኩብሽኝ
ያገቷቸውን ሰራተኞች ሎምጫ ከተባለ ስፍራ ወደ ሃሮዋታ ቀበሌ ቱሉዋታ ወደ ተባለ ስፍራ ካመጧቸው በኋላ ነው ያረዷቸው። እስካሁን ቀብር አላገኙም፣ አጽማቸውም አልተነሳም። እነዚህን ሰዎች የገደሏቸው ሸኔ ተብሎ የሚታወቁ የኦሮሞ ነጻነት ጦር አባላት ናቸው። ህብረተሰቡም እንዳይቀብራቸው ሲከለክሉ ነበር። አስክሬኖቹን ፎቶ ሲያነሱና ቪዲዮ ሲቀርጹ የነበሩ ግለሰቦችንም በመደብደብ አስፈራርተው የተቀረጸውን ወስደው አጥፍተዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በ27ቱ የሳሲጋ ወረዳ የመንግስት ሰራተኞች ላይ በታጣቂዎች ግድያ ተፈጽሟል የሚል መረጃ እንደደረሳቸው ጠቅሰው እስካሁን ግን የተደረገ ማጣራት አለመኖሩን ተናግረዋል። ኢሰመኮ በጉዳዩ ላይ ማጣራት እንደሚያደርግ ኮሚሽነሩ ለአሜሪካ ድምጽ አመልክተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በአማራ ክልል ሐሰተኛ የገንዘብ ኖቶች ስርጭት አሳሳቢ ይሆን እንደመጣ የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ ባለፉት 9 ወራት ብቻ ከ16 ሚሊዮን ብር በላይ ሐሰተኛ የኢትዮጵያና ከ98 ሺህ በላይ የአሜሪካ ዶላር የገንዘብ ኖቶችን በቁጥጥር ስር እንዳዋለ ገልጸዋል። በሐሰተኛ የገንዘብ ኖቶች ተጎጂ የሆነው በተለይ በገጠሩ የሚገኘው የህብረተሰብ ክፍል እንደሆነ በመግለጫው ተመልክቷል። የሐሰተኛ የገንዘብ ኖቶቹ ስርጭት የዋጋ ንረትን በማባባስና የፖሊሲ ቀረጻን በማዛባት ኢኮኖሚያዊ ትስስርን ያስተጓጉላል የሚለው የኢትዮጵያ ኢኮኖሚስቶች ማህበር በበኩሉ ዘመናዊ የግብይት ስርዓት እንዲሰፋ ምክረ ሐሳብ አቅርቧል። መስፍን አራጌ ዝርዝሩን ይነግረናል።
ኃላፊ ረዳት ኮሚሽነር ከንድ ወልዴ ለአሜሪካ ድምፅ እንዳስታወቁት ባለፉት 9 ወራት በክልሉ 16 ሚሊየን የብር እንዲሁም 98 ሺህ ዶላር የሐሰት ኖት በቁጥጥር ስር ውሏል። የሐሰተኛ ገንዘብ ስርጭቱ ባህር ዳርንና አካባቢውን ጨምሮ በሰባት ዞኖች በስፋት እየተስተዋለ እንደሆነ አስረድተዋል።
የሐሰት ብር ስርጭት በእኛ በአማራ ክልል አሳሳቢ ነው። በአማራ ክልል ባሉ በተለያዩ ዞኖች ነው እየተሰራጨ የሚገኘው። በተለይ በወታደሩ በግቢት ወቅት ነው የሚታየው። የሚከሰትባቸው ቦታዎች ደግሞ ጎንደር ከተማና ጎንደር፣ ምዕራብ ጎንደር፣ በተለይ መተማ አካባቢ፣ ደቡብ ጎንደር አካባቢ ዳር ለዳር ያሉ ወረዳዎች፣ ዳር ከተማና ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ወሎ በብዛት ይገኛል። አዊ ወደ ጃዊ አካባቢ
በተለይ የሐሰተኛ ብር ኖቶቹ በስፋት አገልግሎት ላይ ሲውሉ የሚታዩት በቁም ከብት ሽያጭና በአርሶ አደሩ የገበያ ልውውጥ ላይ ነው። በዚህም አርሶ አደሩ ለችግር እየተዳረገ እንደሚገኝ ረዳት ኮሚሽነር ክንዱ ያስረዳሉ።
በጣም አሳሳቢ እየሆነ ነው። በተለይ አርሶ አደሩ የለፋበትን ህጋዊ ገንዘቡን ያላግባብ በሐሰት ገንዘብ ግብይት እየፈጸሙ ወደ ድህነት እያመጡ ስለሆነ ሁሉም ርብርብ ሊያደርግበት ይገባል ነው። በተለይ ልማት በመስኖ እንስሳት ግብይት፣ የበግና ፍየል ሽንኩርት ግብይት በሚፈጽምበት ሰዓት የተመሳሰነ ገንዘብ በተለይ አዲስ ገንዘብ ስለሚመስላቸው አርሶ አደሩ በቀላሉ ሊለያቸውና ምልክቱን አውቆ ሊከላከል በባለመቻል ጉዳት እየደረሰበት ያለው የገጠር ማህበረሰብ አካባቢ ስለሆነ አርሶ አደሩ የግብይት ስርዓቱን መቀየር ያለበት መሆኑ በምናገኘው አጋጣሚና በተለይ ከኢትዮጵያ ንግድ ባንክ ጋር እና ከተለያዩ ባንኮች ጋር እና የፋይናንስ ተቋማት ጋር የጋራ የግንዛቤ ማስጨበጫ ትምህርት እየተሰራ ነው።
እንደ ረዳት ኮሚሽነር ክንዱ ገለጻ ባለፉት 9 ወራት ብቻ በሐሰተኛ የብር ኖት ስርጭት የተጠረጠሩ 89 ሰዎች በቁጥጥር ስር ውለው ምርመራ እየተደረገ ይገኛል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር አደም ፈቶ የሐሰተኛ ብር ስርጭቱ ኢኮኖሚውን በሁለት መንገድ እንደሚጎዳው ያብራራሉ። በቀዳሚነት የጠቀሱትም የዋጋ ንረትን በማባባስ ያለውን ተጽዕኖ ነው።
የማክሮ ኢኮኖሚ ውስጥ የዋጋ ንረት የምንለው ኢንፍሌሽን ማለት ነው። አንዱ የሚባባስበት መንገድ ብዙ የብር ኖት ገበያ ውስጥ በሚኖርበት ጊዜ ነው። ሐሰተኛውም ትክክለኛውም ማለት ነው። ትክክለኛው ብር እየበዛ ሄዶ እንደገና ሐሰተኛውን ብር እዛ ላይ ተጨምሮ በጣም እጅግ የተበራከተ ገንዘብ የሚኖር ከሆነ ገበያ ውስጥ እንግዲህ አሁን ያለው ኢንፍሌሽን ይታወቃል። ከ30% በላይ ነው። እጅግ በጣም ይሄ ወደ ሃይፐር ኢንፍሌሽን ወደምንለው ከቁጥጥር ወደሆነ ኢንፍሌሽን ለመግባት ያለበት ሁኔታ ነው ያለው። ያንን ነገር በማባባስ አንድ የማክሮ ኢኮኖሚ ተጽዕኖ ይኖሯል።
በሌላ በኩል የኢኮኖሚ ፖሊሲ ቀረጻን እንደሚያዛብ እንደሚገባ ዶክተር አደም አመልክተዋል።
ፖሊሲ ሲቀረጽ ምን ያክል ገንዘብ ስርጭት አለ ገበያ ውስጥ እንደዚህ የሚለውን ነገር ከግንዛቤ ውስጥ ለሚያስገቡ በጣም የተሳሳተ የሆነ የገንዘብ ስርጭት ካለ ኢኮኖሚ ውስጥ ምናልባት የፖሊሲ ቀረጻንም የሚያዛባበት ሁኔታ ያለው ማለት ነው።
በሰሜኑ ጦርነትና ጦርነቱን ተከትሎ በተከሰተው የዋጋ ንረት በገጠራማው የአገሪቱ አካባቢ የሚኖሩ ዝቅተኛ ገቢ ያላቸው ሸማቾችና መካከለኛ ገቢ ያላቸው አምራቾች ለሐሰተኛ የብር ኖት በስፋት ተጋላጭ እንደሆኑ ከፍተኛ የምጣኔ ሀብት ተመራማሪው ይገልጻሉ።
አሁን ምርታቸውን አውጥቶ ወደ ገበያ ከመሸጣቸው በፊት በማዳበሪያ እጥረት፣ በምርት ዘር እጥረት፣ በሰላም እጦት በተለያየ ምክንያት ሳያመርቱ ነው የቆዩት። አሁን ደግሞ አምርቶ ወደ ገበያ ምርታቸውን በሚያወጡበት ጊዜ የሐሰተኛ ብር ኖት ተቀብለው ምርታቸውን ያው ኦልሞስት ያለምንም ዋጋ ለሌላ ወገን እንዳስተላለፉት ነው የሚቆጠረው። እንግዲህ ሁለተኛው ጉዳት ይሄ ነው። ሶስተኛው ደግሞ ምናልባት የሐሰተኛ ብር እንግዲህ የተገኘ ሰው ነው መጀመሪያ ላይ ያው የህግ አሰራሩን እናቆ ነው በቁጥጥር ስሩ ሆኖ ከዛ በኋላ ማጣራቶች የሚደረገው እና ከዛ ጋርም ተያይዘው ከፍተኛ የሆነ መጉላላት ሊደርስባቸው ይችላል ማለት ነው።
ትክክለኛውን የገንዘብ ኖት ከሐሰተኛው ለመለየት የተቀመጡ ማሳያዎች ቢኖሩም በቀላሉ ለማስረዳት የሚያዳግቱ ውስብስብ በመሆናቸውና በመረጃው የተደራሽነት ችግር ምክንያት የገጠሩ ነዋሪ የበለጠ ተጎጂ ሊሆን እንደሚችል ዶክተር አደም አስገንዝበዋል። ብሔራዊ ባንክ ዘመናዊና ምቹ አሰራሮችን እየቀረጸ የገጠሩን ማህበረሰብ ተደራሽ በማድረግ የሐሰተኛ ብር ኖት ስርጭትን መከላከል እንደሚኖርበት የሙያ ማህበሩ ከፍተኛ ተመራማሪ ምክር ሀሳብ አቅርበዋል።
በየአካባቢው እንደዚህ የሐሰተኛ ብር ኖቶች እንቅስቃሴ ካለና ጥርጣሬ ካላቸው እዛ አካባቢ ያሉ ሰዎች ቢያውኑ ለሚመለከተው አካል አሳውቀው ያ የሐሰተኛ ብር ኖት የበለጠ ሳይስፋፋ ብዙ ሰዎች እጅ ሳይደርስ ብዙ ሰዎችን ኪሳራ ውስጥ ወይም ደግሞ ቀውስ ውስጥ ሳይከት በቁጥጥር ስር ማዋል ይቻላል። ቀላል የሆኑ ቼክ የማድረጊያ መንገዶች አሉ። ያን አድርገው ሐሰተኛ ብር መሆኑን በሚያውቁበት ጊዜ በሚጠረጥሩበት ጊዜ ወደ አካባቢ ያለው የፖሊስ ጽህፈት ቤት ወዲያውኑ ማሳወቅ አንዱ መንገድ ነው ማለት ነው። ሌላው ሐሰተኛ ብር መሆኑን ማረጋገጫ መንገዶችን ተደራሽ ማድረግ አለባቸው። ባንኮችም ሊሆኑ ይችላሉ፣ ሌሎችም የፋይናንስ ተቋማት ደረጃ ማድረስ ይችላል። በጣም ቀላል የሆኑ አንድን ብር ትክክለኛ ነው ትክክለኛ አይደለም የሚለውን ማረጋገጫ መንገዶች ስላሉ እነሱን ነገሮች እንዲያውቋቸው ማድረግ ይኖርባቸዋል። ከብት ገበያዎች፣ የሽንኩርት የተለያዩ ገበያዎች አሉ፣ የበርበሬ እንደዚህ በጣም የቅመማ ቅመም እና ትላልቅ እንቅስቃሴዎች የሚካሄዱባቸው አካባቢዎች እነዚህን ዘመናዊ መሳሪያዎችም በጊዜያዊነት እዛ አካባቢዎች አስቀምጦ የገበያው ቀን ወይም ደግሞ እንደዚህ ነገር እዛ አካባቢ ያሉ ብሮችን ራንደምሊ ወይም ደግሞ እየተዘዋዘሩ ቼክ የማድረግ ሁኔታ መፈጠር አለበት። የጸጥታ አካላትም ትልቅ ኃላፊነት አለባቸው። ትላልቅ ገበያ የሚካሄድባቸው ቦታዎች ላይ ዳሰሳ ማድረግ አለባቸው፣ አሰሳ ማድረግ ይኖርባቸው። ሌላው ከዚህ ጋር ተያይዞ የሚነሳው በተቻለ አቅም የዝቅተኛ ገቢ ያላቸውን መካከለኛ እና ዝቅተኛ አምራቾችን እንደዚሁም ደግሞ በጣም ገጠራማ የሀገሪቱ ክፍል የሚኖሩ ሰዎችን በተቻለ መጠን የዲጂታል ቴክኖሎጂ ኤሌክትሮኒክ የክፍያ መንገድ እንዲጠቀሙ ማድረግ ይቻላል። ብራንቾችን በማስፋፋት ሊሆን ይችላል፣ በኤጀንቶች ወይም ደግሞ ወኪሎችን በማስቀመጥ ሊሆን ይችላል።
ስለ ጉዳዩ ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአማራ ክልል ያቆየናል። በዚህ ዓመት የመኸር እርሻ የግብዓት እጥረት ስላጋጠማቸው ያለማዳበሪያ እየዘሩ እንደሆነ አርሶ አደሮች ገለጹ። ከምዕራብ ጎጃም ለአሜሪካ ድምፅ በስልክ አስተያየት የሰጡን አርሶ አደር አሁን ያጋጠመን የግብዓት እጥረት ካልተቀረፈ ወደፊት የምርት እጥረት ያጋጥመናል ብለዋል። የግብርና ሚኒስቴር በበኩሉ በሀገሪቱ ያጋጠመው የግብዓት እጥረት ለመቅረፍ እየሰራ እንደሆነ አስታውቋል። በሚኒስቴር መስሪያ ቤቱ የኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መንግስት በ56.7 ቢሊዮን ብር የማዳበሪያ ግዢ መፈጸሙን ጠቅሰዋል። እስካሁን ድረስም ከተገዛው 12.8 ሚሊዮን ኩንታል ማዳበሪያ ውስጥ 5.7 ሚሊዮኑ ለአርሶ አደሮች መሰራጨቱንና ቀሪው ደግሞ በመጓጓዝ ላይ መሆኑን ዶክተር ሶፊያ አክለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ዘገባ ይዘዋል።
በምዕራብ ጎጃም የደቡብ ሜጫ ወረዳ ነዋሪ የሆኑት አርሶ አደር አዘን አድማሱ በዘንድሮው የመኸር እርሻ የግብዓት እጥረት በማጋጠሙ ማሳቸውን ያለ ማዳበሪያ ለመዝራት መገደዳቸውን ይናገራሉ።
በዚህ ዓመት የማዳበሪያ ዳብና የዘር እጥረት ገጥመናል። በተለይ የዳብ እጥረት ነው አብዛኛ የገጠመን። እጥረት በመኖሩ ምክንያት ህብረተሰቡ በጣም ለተለያየ ስቃይ ተጋልጧል። እኔ ሶስት ቀዳ መሬት ምሳሌ ኒያ ሶስት ቃሪያ መሬት ያለ ማዳበሪያ ጥዬ ለቀጣይ በታሳቢነት ያው ይመጣል ብያሁን እኔ ዘርቻለሁ። እንደኔ ምሳሌ ሌላ አርሶ አደሮችም ብዙ በርካታ አርሶ አደሮች ያለ ማዳበሪያ ጥለዋል።
የወረዳው የግብርና ባለሙያ የሆኑት አቶ አለም ማዳኘ በበኩላቸው ለወረዳው 71000 ኩንታል ማዳበሪያ ይቀርባል ተብሎ እንደነበር ገልጸው ነገር ግን እንደተባለው እንዳልሆነ ተናግረዋል። በዚህ ምክንያት አርሶ አደሮች ያለ ማዳበሪያ መዝራታቸውን አመልክቷል።
አሁን በቆሎ ለመዝራት ያንዳንዱ ቢያንስ ከፍተኛ ማሳ ያለው አርሶ አደር ቢያንስ 4 ኩንታል ያስፈልገዋል በቆሎ ለመዝራት። ነገር ግን የመጣውን ስናሰራጭ አሁን ያዳረስ ነው አንዲት ከረጢት ነው
ለአንድ አርሶ አደር
ለም ለከፍተኛው ነው። ታታች ላለው ዝቅተኛ መሬት ላለው ደግሞ አንዷን ከረጢት ለሶስት አንዷን ለሁለት ያዳረስንበት ሁኔታ አለ። ደጋ ከመሆኑ አንፃር በቃ አሁን የዘር ወቅቱ ከግንቦት 1 እስከ 30 ነበር። እንግዲህ በኋላ በቃ ቢመጣ እንኳን ደው ማይገኘውን አይገኝም እንጂ ቢመጣ ራሱ ዋጋ የለውም። እንግዲህ በኋላ ጊዜው ያልፋል ብለው ስለሚያሱ አርሶ አደሮች ስለሚያውቁት የዘር ወቅቱን ሳይንስ ባይደግፈውም እስኪ ነገ ድንገት ተንጠባጥቦ ከመጣ እናረግበታለን። ይሄ ቶፕ ድሬሲንግ የሚባል አለ ልክ እንደ ዩሪያ ማለት ነው። እንደዚያ እናረግበታለን ዳፑንም ብለው ዝም ብሎ የተዘራ ማሳ አለ። የሚገርም
የማዳበሪያ አቅርቦት እጥረት የአማራ ክልልን ጨምሮ በልዩ ልዩ የሀገሪቱ አካባቢዎች የሚነሳ ችግር እንደሆነ ይነገራል። ስለዚህ ጉዳይ የተጠየቁት በግብርና ሚኒስቴር የኢንቨስትመንትና ግብአት ዘርፍ ሚኒስትር ዴኤታ ዶክተር ሶፊያ ካሳ እጥረቱ በሁለት ምክንያቶች መፈጠሩን ለአሜሪካ ድምፅ ተናግረዋል።
አንደኛ በዚህ ዓመት ማዳበሪያን የገዛ ነው በጣም ቀድመን ነው ማስገባት የሚጀምር ነው ቀድመን ነበር። በመሃል ለአንድ ወር አካባቢ ኤልሲ ሳይከፈት በመዘግየቱ ምክንያት የኤንፒኤስ የማቋቋም ስራ የተወሰነ ዘግይቶ ነበር። ስለዚህ ያ ሲዘገይ ቀድሞ በተለይም በቆሎ የሚዘሩ አካባቢዎች የተወሰነ እጥረት ገጥሟልና አንዳንድ ቦታ ደግሞ ሰው ሰራሽ እጥረትም ነው። ለምሳሌ አንድ መሰረታዊ ህብረት ስራ ማህበር 100,000 ጠይቆ ከሆነ ያ 100,000 ካልገባልኝ መሰራጨት አልጀምርም ብለው መጋዘን ዘግተው የነበሩ መሰረታዊ ህብረት ስራ ማህበራት ነበሩና እነሱን እንግዲህ አሁን ሱፐርቪዥን ቲም ወጥቷል። ኦልሞስት ሱፐርቪዥን ጨርሶ እየተመለሰ ነው ያለው በአራት ክልል በክልሎች ሄዶ እያየነ ያለው።
ሆኖም መንግስት በ56.7 ቢሊዮን ብር 12.8 ሚሊዮን ኩንታል ማዳበሪያ መግዛቱን ገልጸው ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨና ቀሪው ደግሞ በመጓጓዝ ላይ እንዳለ ገልጿል።
እንግዲህ ወደ አርሶ አደሩ የተሰራጨውን ደግሞ ስናይ ከጥቅምት ጀምሮ ነው እኛ ሌፍት ኦቨር የምንጠይቀው ክልሎችን ምን ያህል የከረማለህ ከመህር ብለን ጥቅምት ወር ላይ እንሰበስባለን። ከሁሉም ክልል ከክልሎች ባገኘነው መረጃ መሰረት 2.2 ሚሊዮን ኩንታል ነበረ። አጠቃላይ እንግዲህ እስከ ግንቦት 30 ድረስ ያለውን አቅርቦት ስናይ ወደ 8.4 ሚሊዮን ኩንታል ማዳበሪያ ቀርቧል። ከ8.4ቱ ውስጥ ምን ያህሉ ወደ መሰረታዊ ህብረት ስራ ማህበር ተጓጓዘ ስንል 7.5 ሚሊዮን ኩንታል ወደ መሰረታዊ ህብረት ስራ ማህበር ወርዷል። ከወረደው ደግሞ እስከ ግንቦት 30 ያለው 5.7 ሚሊዮን ኩንታል አርሶ አደር ተሰራጭቷል። አሁን ጭኖ መንገድ ላይ ያሉ በተለይ ኢንቨስቶሩን የጫኑ 4 መርከቦች አሉ። በጁን 11 እሁድ 18 በ25 እና በ28 የሚገቡ 4 መርከቦች አሉ። እነዚህ ኢንቬስ ቦሮን የጫኑ ናቸው። እያንዳንዳቸው 600 ሺህ ኩንታል ወይም 60 ሺህ ሜትሪክ ቶን የያዙ ናቸው። ያ ማለት ወደ 2.4 ሚሊዮን ኩንታል ማለት ነው። ይሄ ጅቡቲ ወደብ ላይ እንደደረሰ በከፍተኛ ርብርብ ወደ ሀገር ውስጥ እንዲገባ እናደርጋለን ነው። ከዚህ ጎን ለጎን እንግዲህ አሁን ለቶፕ ድሬስም ዩሪያም እንዳያንስ በሚል አንድ ኤልሲ ትናንትና ተከፍቷል። ቅርብ ወደ ካብደብም ስለሚመጣ በአስር ቀን ጊዜያት ውስጥ አንድ መርከብ ደግሞ 500 ሺህ ኩንታል ጭና ወደ ጅቡቲ ወደብ የምትደርስና ሀገር ውስጥ የምናጓጉዝ ይሆናል ነው።
በአሁኑ ወቅት አርሶ አደሮች ማዳበሪያ ላይመጣ ይችላል የሚል ስጋት እንዳለባቸው እየሰሙ መሆናቸውን የተናገሩት ዶክተር ሶፊያ በተለይም ሰኔና ሐምሌ ለሚዘሩ አርሶ አደሮች በቂ ማዳበሪያ ስለሚቀርብ ስጋት ሊገባቸው አይገባም ብለዋል። አርሶ አደሮቹ የምርጥ ዘር አቅርቦት እጥረትም እንዳለባቸው ይገልጻሉ። አቶ አዘና አድማሱ በአካባቢው የበቆሎ ምርጥ ዘር እጥረት ማጋጠሙን ነው ለአሜሪካ ድምጽ የተናገሩት።
አሁን የሊሙ ዘር እጥረትም አጋጥሞናል። ምክንያቱም አሁን እንግዲህ በኋላ ሌላዎችን ዘር ብንዘራቸው ጊዜው ስለሄደ አሁን ሊሙ ካልሆነ ከእንግዲህ በኋላ አሁን ዛሬ በድፍረት ይህ ዝም ብሎ ያለ ማዳበሪያ የተወሰነው ገበሬ ጣለ እንጂ አብዛኛው ገበሬ ደግሞ ገና አልጣለም። ሊሙ ዘርም ይፈልጋል። አሁን ዛሬ ሊሙ ነው። ስለዚህ ሊሙዘር ቢገኝ በዚህ በሁለት ሶስት አራት ቀን በአስቸኳይ ተሰነገ ይገባለን በጣም ደስ ይላል።
በሀገር ደረጃ ይህ ችግር መኖሩን የገለጹት ዶክተር ሶፊያ ሆኖም መንግስት ጥረት እያደረገ እንዳለ ገልጿል።
የበቆሎ ምርት ዘር ለዛውም ጥቂት ዝርያዎች ናቸው። እነዚህ ዝርያዎች ከዚህ በፊት የሚመረትበት ቦታ በጸጥታ ችግር ምክንያት ማስመረት አልቻልንም። አሁን እዛ ቦታ ላይ በተለይ ወለጋና ቤንሻንጉል አካባቢ ነበር የምናስመርተው። እሱም ባለመቻላችን ወደ ደቡብ ምዕራብ ወደ ሲዳማ አማራ ክልል ያው ድሮም ይመረታል አሁንም የማምረት አቅሙ ትንሽ ከፍ ብሏል። እዛ ቦታ ላይ አስመርተን አርሶ አደሩ 100% እንዳያጣ የተወሰነ ማግኘት እንዲችል ተሰርቷል። ግን እነዚህን ሁለት ወይ ሶስት ዝርያዎች ባያገኝ ሌላ አማራጭ አለ ወይ ነው። ሌላኛው አማራጭ በኢትዮጵያ ግብርና ምርምር እና በክልል ግብርና ምርምር የተለቀቁ የበቆሎ ዝርያዎች አሉ። ቀደም ከተጠቀሰው ያልተናነሰ ምርት መስጠት እንደሚችል እነሱን አርሶ አደሩ እንዲጠቀም እየተደረገ ነው።
የምዕራብ ጎጃም አርሶ አደሮች ያጋጠማቸውን የግብአት እጥረት በሰላማዊ ሰልፍ ለክልሉ መንግስት እንዳቀረቡ የገለጹት የግብርና ባለሙያው አቶ አለም አዳኜ ነገር ግን ጥያቄያቸው እስካሁን ድረስ ምላሽ እንዳላገኘ አመልክቷል። ነገሩ በዚህ ከቀጠለ በቀጣዩ ዓመት የምርት እጥረት ማጋጠሙ አይቀርም ይላሉ።
የራሱን ሆድ መሸፈን አይችልም። ስለዚህ ምንድነው ያሉት አሁን ካላማዳባያ ይዘራ ግብጦ አለ ግብጦ የሚባል ዝም ብለን ከሚከረም ግብጦ ዘርተ ነው እንክረም የሚል አስተሳሰብ አላቸው። ስለዚህ ነገ አይደለም ከጆዳፍ ቀርቶ ቶታሊ እንደ ሌሎች ሀገሮች በዚህ በየቦታው እንደሚሰደዱት ቀጣይ ዓመት የኛ ማህበረሰብ ሌላ ውስጥ ይገባል ብለን ነው እኛ የምናስበው።
አርሶ አደር አዘነ አድማሱም ይህንን ስጋት ይጋራሉ።
አይደለም ምርታማነትን ጨምሮ ወደ ሌላ ማቀብ ይቅርና ለራሱ ፍጆታም ህብረተሰቡ የሚፈታተል ሁኔታ ነው ይሆን ምርታችን በጣም ይቀንሳል።
አሁን ባለው የግብአት እጥረት ምክንያት በመጪው ዓመት የምርት እጥረት ያጋጥም እንደሆነ የተጠየቁት ዶክተር ሶፊያ ጉዳዩ የዳሰሳ ጥናት ይፈልጋል ብለዋል። ከ2013 ዓ.ም ጀምሮ ጦርነት ላይ የነበረው የትግራይ ክልል ከፕሪቶሪያው ስምምነት በኋላ የግብርና ግብአት ቀርቦለት እንደሆነም ተጠይቋል። ሚኒስትር ዴኤታዋ ለዚህ ጥያቄ በሰጡት ምላሽ ክልሉ 800 ሺህ ኩንታል ማዳበሪያ እንዲቀርብለት መጠየቁን ተናግረዋል። ከዚህ ውስጥ እስካሁን ድረስ 100 ሺህ ኩንታል እንደተሰጠውና በሂደት ደግሞ ተገዝቶ እንደሚቀርብለት አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ያዳመጣችሁ ያላችሁት ከአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ከመሸጋገራችን በፊት በምናጋራችሁ ዘገባዎች ስር ከተዋችሁልን አስተያየቶች መካከል አንድ ሁለቱን መልሰን ለእናንተ እናጋራችሁ። አዲስ ፕሮጀክቶችና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት ረቂቅ ከህዝብ ተወካዮች ምክር ቤት አባላት በርካታ ጥያቄዎችን ማስነሳቱን ባቀረብነው ዘገባ ስር ኤርዶጋን በሚል የፌስቡክ ስያሜ የሚጠሩ ተከታያችን በኑሮ ውድነት ህዝቡን የቤት ስራ ተሰጥቶት ሌላ አጀንዳ እንዳያነሳ ህዝቡ ኑሮ ከአቅሙ በላይ ስለሆነ ሌላ ወሬ ማዳመጥም መስማትም አስጠልቶት መድረሻ አጥቷል። ልማት ኢኮኖሚያዊ ወረደ ቀነሰ፣ ለራሳችሁ እንጂ ለህዝብማ መቼ አስባችሁ ይላሉ እሳቸው። 1 ኪሎ ዱቄት 90 ብር ሆኖ ማታ ተኝተን ስንነሳ 10 ብር በኪሎ ጨምሮ እያደረ መኖር ሳይሆን ማልቀስ ነው ያዝነው። አባትና እናት ለልጅ ምን ልስጥ ምን ላብላያል በሐሳብ ቀድመን ልንሞት ነው ብለዋል። ዩናይትድ ስቴትስ ለኢትዮጵያ የምትለግሰው የምግብ እርዳታ ለተረጂዎች አይደርስም በሚል ማቋረጧን አስመልክተን ባቀረብነው ዘገባ ስር ደግሞ በፌስቡክ አስተያየታቸውን የሰጡን ተስፋ ለማህር የተባሉ ተከታያችን ይህንን በመስማቴ ያዝናለሁ፣ ለዩኤስአይዲ በጣም አሳፋሪ ነው ብዬ አስባለሁ። ምክንያቱም ይህ በረሃብ የሚሰቃዩትን ሰዎች ወይንም ህዝቦችን በቀጥታ ከመግደል የተለየ ተግባር ላይሆን ይችላል። ለምንድን የሚሰቃዩ ሰዎች የሚጠቀሙበትን ሌላ መንገድ አልተጠቀሙም ሲሉ ጠይቀዋል። ማሽዮርጋ የተባለው ተከታያችንም እንዲሁ በትክክል አይደርስም፣ ነገር ግን የሚጎዳው ደሃው ህብረተሰብ ነው ሲሉ አስተያየታቸውን አጋርተዋል። በዚሁ ወደ ሁለተኛው ምዕራፍ የመጀመሪያ መሰናዶ እንሻገራለን። በሸገር ከተማ የመኖሪያና ቤትነት ፈረስ አግባብነት ላይ ስለተነሱ ጥያቄዎችና የባለስልጣን ምላሽ የተካተተበት ዘገባ ነው። በኦሮሚያ ክልል ከሸገር ከተማ አስተዳደር ግንባታ ጋር በተያያዘ የመኖሪያ ቤቶችና የእምነት ተቋማት የፈረሳ ሂደት አስቀድሞ ውይይት ሳይደረግበት እንደተከናወነና ፍትሐዊ እንዳልሆነ የአሜሪካ ድምፅ ያናገራቸው የአካባቢው ነዋሪዎችና የእምነት ተቋማት መሪዎች ገልጸዋል። በጉዳዩ ላይ ምላሽ የሰጡን የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ በበኩላቸው ቤት የማፍረሱ እርምጃ የሕግ የበላይነትን ለማስከበር በመመካከርና በመተማመን የተወሰደ እንደሆነ፣ ይህም በሕገ ወጥ መንገድ በተገነቡ ቤቶች ላይ እንጂ ማንነትና ሃይማኖትን ማዕከል ያደረገ አለመሆኑን በመጥቀስ አስተባብለዋል። በሌላ በኩል በሸገር ከተማ እየተካሄደ ባለው የመስጂዶች ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት ማድረጉን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የጠቅላይ ምክር ቤቱ ፕሬዚደንት ሼክ ሀጂ ኢብራሂም ቱፋ አሁን ግን ችግሩ መፍትሄ ማግኘቱን ተናግረዋል። ጉዳዩን አስመልክቶ ምትኩ ፍቃዱ ተከታዩን ዘገባ አሰናድቷል።
በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ህገወጥ ግንባታ በሚል ቤታቸው የፈረሰባቸው አንድ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ የሱሉልታ ኗሪ ለአሜሪካ ድምፅ እንደተናገሩት ከ20 ዓመት በላይ የቀን ስራ ሰርቶ የሰሩት ቤታቸው ህገወጥ ግንባታ ነው በሚል እንደፈረሰባቸው ተናግሯል። የከተማ አስተዳደሩ ቤት የማፍረስ እርምጃ በማንነት ላይ ያነጣጠረ ነው ሲሉም ቅሬታቸውን ይገልጻሉ።
ለመጀመሪያ አልተቀባም ምን አላለም። መጡ፣ በመሳሪያ ታጅቦ ነው የመጡት። በመሳሪያ ታጅበው መጡ። አፍራሾች ኃይሎች አጥሩን አንስተው ሄዱ መጀመሪያ ማለት ነው። ከዛ ልክ ሁለት ወር ተቀመጥን አጥሩ ተተነሳ በኋላ ማለት ነው። በሁለተኛው ወር ልክ ሚያዝያ 3 ቀን ነው መጥተው አፍርሰው ሄዱ። እንደዚህ በመሳሪያ ታጅበው ወታደር ታጅበው ነው የመጡት። እላያችን ላይ ነው አፍርሰው ሄዱት። እቃችንን ራሱ ለማውጣት በጣም አስቸጋሪ ሰዓት ነበረ። ጊዜ መሳሪያ ላያችን ላይ ተደቅኖ ነው ሲደረግ የነበረው። የሚገርም ነገር የኔ ቤትና አንድ የኔ ጎረቤት ነበረ፣ የእሱ ቤት አልፈረሰም። የሚገርም ነገር ኦሮሞ ነው እሱ፣ ኦሮምኛ ይችላል፣ እኔ ኦሮምኛ አልችልም። የእሱ አልፈረሰም፣ የኔን አፍርሰው ሄደዋል። ዘረኝነት ተኮር ነው ያለው እንትን።
እሱ ካርታ ስላለው ነው ያልፈረሰበት ወይስ እንዳንተው?
ካርታ የለውም ፈጽሞ። በቃ አንደኛው ነው ገዝቶ የገባ ነው።
ከአካባቢው ህብረተሰብ ጋር ምን አይነት ስምምነት ነበራችሁ?
ከገበሬ ላይ ነው የገዛሁት። ከዛ ቤት ስንሰራ የሰፈር እነኝ እንትኖች አሉ ሚኒሾች፣ ለእነሱ ገንዘብ ከፍለን የሰራ ነው። መንግስት ራሱ አውቆ እኔ አሁን የ7 ዓመት ግብር አለኝ
ለሚሊሻዎቹ። ለምንድን ነው ገንዘብ የምትከፍሉት?
ከዚህ ሄደን ስንሰራ ሄደን እንትን አንልባችሁም እነኝ አሉ አይደለ? አሁን የሰፈር እንትኖች ደንብ ምናምን የሚባሉ ነገሮች
ገንዘብ ስትከፍሏቸው ሂዶ አይጠቁሙም ወይም አያስፈርሷችሁም?
አያስፈርሱንም፣ አይጠቁሙም። በቃ ያን ነው እንትናችን።
ሌላ አስተያየት ሰጪያችን አሁን ትልቁ ገላን ክፍለ ከተማ ተብሎ በተሰየመው ልዩ ስሙ ሞጆ ዴራ ተብሎ በሚጠራው አካባቢ ነዋሪ የነበሩና ቤታቸው የፈረሰባቸው ናቸው። እርሳቸው እንደሚሉት በአካባቢው ከ10 ዓመት በላይ የኖሩ ቢሆንም ቤታቸውን ህገ ወጥ ነው ብለው እንዳፈረሱባቸው ተናግሯል።
የሸገር ከተማ አስተዳደር እንደ አዲስ ሲቋቋም ውይይት የለም። ለህዝቡም ምንም የተነገረ ነገር አልነበረም። ምንም የተሰጠን ማስጠንቀቂያ ሳይኖር ጫት ቃሚ ወይም አልኮል ጠጪ የሚመስሉ ከየጎዳናው የተሰበሰቡ ብዛታቸው እስከ 300 የሚደርሱ ወጣቶች በብዛት ይመጡና በቀጥታ ማፍረስ ይጀምራሉ። ምንም ማድረግ ስለማንችል ወደ ውጭ ወጥተን እንቆማለን። ዛሬ ማፍረስ የጀመሩትን ሰፈር ነገ ተመልሰውበት አይመጡም። እቃችንን ለማውጣት ስንል የቀበሌ አስተዳዳሪዎችን ተመልሰው ይመጡ ይሆን ብለን ስንጠይቃቸው አናውቅም ይሉናል።
የአካባቢው ማህበረሰብ ተወላጅ እንደሆኑ የሚገልጹት እኒህ አስተያየት ሰጪ የደረሰብን ጉዳት ኢኮኖሚያዊ ብቻ ሳይሆን ማህበራዊና ስነ ልቦናዊ ጭምር ነው ይላሉ።
በጣም የሚያሳዝነው እኛ እንደ ህዝብ ስነ ልቦናዊ፣ ፖለቲካዊና ኢኮኖሚያዊ ጉዳት ነው የደረሰብን። በተለይ እንደ ኦሮሞ ህዝብ በፖለቲካው ሌሎች የኦሮሞ አልፈረሰም ይሉናል። ስነ ልቦናዊ ጉዳት ደግሞ ቤትህ ፈረሰብህ ማለት ራቁትህን ቀረህ ማለት ነው።
የህዝብ እንባ ጠባቂ ተቋም በሸገር ከተማ አስተዳደር ህገ ወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር ተያይዞ 100,000 አቤቱታዎች እንደቀረቡለት የአሜሪካ ድምፅ መዘገቡ አይዘነጋም። የሰብአዊ መብቶች ተቋማትና የተቃዋሚ ፖለቲካ ፓርቲዎችም ይህንኑ የፈረሳ እርምጃ ተቃውሞ መግለጫ ማውጣታቸው የሚታወስ ነው። የመኖሪያ ቤቶችን ብቻ ሳይሆን የእምነት ተቋማትንም ባካተተው የፈረሳ እርምጃ 22 መስጂዶች ያለምንም ማስጠንቀቂያ እንደፈረሱ የኦሮሚያ እስልምና ጉዳዮች ምክር ቤት የመስጂዶች ጉዳይ ኃላፊ ሼህ አብዱል ሐኪም ሐጂ ሁሴን ገልጿል።
የትኛው ተቋም ከተማ ብትሄድ ፕላን ውስጥ የመስጊድ ቦታ ነው የእስላማዊ ተቋም ቦታ ነው ተብሎ ቦታ ተይዞ ተሰጥቶ ታያቅም። የሙስሊሙ ማህበረሰብ ሲገፋ አይኖረ ህዝብ ነው። ስለዚህ በገንዘቡ ከግለሰቦች ላይ እየገዛ ነው መስጊዶችን የሚሰራ ወይ ግለሰብ የራሱን መኖሪያ ቤት ለመስጊድ ግንባታ ስጦታ ወቅፍ አድርጎ ነው የሚለቀው እና እነዚያ መስጊዶች በኋላ ካርታ ለማግኘት ስቃይ ነበር። ያለም መፋሰስ አንድም ቀን ሙስሊሙ ይሄ ይገባል ተብሎ ተሰጥቶት አይታወቅም። የሸገር ሲቲንን ከወሰድ ህዝቡ ከገበሬ ላይ መሬት ገዝቶ ነው የገነባው። መሬቱን መኖሪያ ቤቱን ከገበሬ ገዝቶ እንደገነባ ሁሉ መስጊዶቹንም ከገበሬ ገዝቶ ነው የገነባው። ከገበሬ ላይ መሬት ተገዝቶ ሲገነባ የመንግስት መዋቅር ነበር ከተማዎቹ ውስጥ ሀያላር አልከለከለም። ዝም ብሎ ያየ ጉልበትና ገንዘብ ከፈሰሰበት በኋላ የሀገር ሀብት ከፋከነ በኋላ ይሄ ነገር እንዲፈርስ የተደረገው እና ሙስሊሙ በገንዘቡ ከገበሬው የገዛውን ገዝቶ የሰራውን መስጊድ እዛው ባለበት ህጋዊ ማድረግ ሲቻል መፍረስ የለበትም። ህጋዊ ማድረግ ካልተቻለ በይቅ ቦታ ይሰጠውና በራሱ ጃንስቶ አፍርሶ ሊስራ ይገንባ። መስጊድን አታዋሩ፣ ቁርአን ውስጡ እያለ ነው መስጊዶች እየፈረሱበት ያሉት የሚል ጥያቄ ነበር ያቀረብነው። ባጭሩ
ከተማ አስተዳደሩ ለማፍረስ ሲመጣ ለእናንተ ወይም ደግሞ ለመስጂዶቹ እስከዚህ ቀን ይሄ ግንባታ ህገወጥ ስለሆነ አንሱልን የሚል ደብዳቤም ወይም በቃልም ማስጠንቀቂያ የሰጣችሁ ነገር ይኖር ይሆን?
እኛ ልምነንም አላገኘንም። አይደለም ኑ አንሱልን ማለት እኛ በራሳችን እጅ እናነሳለን፣ እባካችሁ አታፈሱብን፣ አማክሩን ብለናቸው ቀርቶ የሚያማክረን አካል ነው ያጣ ነው። ትልቅ ጋፕ የተፈጠረው የሸገር ከተማ ስትዋቀር እኛ ስር የነበሩ 8 ከተማዎች መጅልሶች አሉ። እነዚህ ከተማዎች ወደ 12 ክፍለ ከተማ ነው የተበታተኑት። አሁን የዚህ 12ቱን ክፍለ ከተማ አጠቃሎ የሚመራ እስልምና ጉዳዮች ምክር ቤት ባለመኖሩም ከፍታ ጣልቃ ገብተን እየብነን ነበር፣ አላገኘ ነው። አሁን በትላንትና ወቅት እዚህን ከተማ የሸገርን ከተማ መጅልስ አቋቁመናል። የሰየው ነው በአቋቋም ሚፋት የሸገር ሲቲ አመራሮች እንዲያዘናቸው ነበር ተገኝተዋል። የተፈጠረው ስህተት አይተን ተመርምረን ይቅርታ እንጠይቃለን። ከአሁን በኋላ ከዚህ ምክር ቤት ጋር እየተማከርን እንጠራለን የሚል ነገር ነው የነገሩን። የነበረው ጋር ይህን ይመስላል።
በተመሳሳይ የፕሮቴስታንት እምነት ተከታይ የሆኑ የሰማያዊ ርስት ቤተ ክርስቲያን መጋቢ ደረጀ ሽፈራው በበኩላቸው የሸገር ከተማ አስተዳደር ያለምንም ማስጠንቀቂያ ቤተ ክርስቲያናቸውን እንዳፈረሰባቸው ለአሜሪካ ድምፅ ተናግሯል።
እዚህ አካባቢ ያው ኮንዶሚኒየም ከመኖሩ ሌላ የለም፣ የገበሬ አካባቢ ነበር። ዱሮም ቸርች ፕላንት ያደረግ ነው፣ እንደዚሁ ገጠር ስለሆነ ማንም ዞር ብሎ አይ። ከዚህ የተነሳ ካርታ ያለው ቸርች አለ ማለት አይቻልም። ኦርቶዶክስ ሌላ እኛም ፍቃድ ጠይቀን ካርታ ስጡን ብለን ጥያቄ አቅርበን ነበር፣ ግን አልሰጡንም። እሳ ጥያቄያችን እያለ አሁን በኦሮሚያ ክልል ስር ገባ ይሄ ክልል። እኛ እናቅም ማፍረስ ጀመሩ። አፍርሱም አላሉንም። ወር ደግሞ በደብዳቤም በየትኛውም አላሳውቁንም። ኦሮሚያም ከተመሰረተ በኋላ እኛ አብረን በምንጠራበት ስብሰባ ሁሉ እንከታተል ነበር። በኋላ እኛ በሌላ ጉዳይ ከቸርች አካባቢ መጣ ብለን ነበር እና ቸርቻችን ሲፈርስ ነው ያየ ነው።
ከመፍረሱ በፊት ግን ምንም ማስጠንቀቅ አልደረሳችሁ?
ፈረሱ ነው ብሎ ስም አናውቅም። አካባቢ ላይ የሰው ግለሰብ ቤት ነበር እያፈረሱ የነበሩት። እኛ ጋ ምንም አልጠየቁንም፣ አልነገሩንም። እሁድ አምልከናል። ሰኞ እለት ነው እለቱ ፈረሰው።
በተነሱት ቅሬታዎችና አስተያየቶች ላይ ለአሜሪካ ድምፅ ምላሽ የሰጡት የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ የቤት ፈረሳ እርምጃው የተወሰደው የህግ የበላይነትን ለማስከበር ነው ይላሉ።
አብዛኞቹ ግንባታዎች መንገድ ዘግተው የተሰሩ ናቸው ወይም በተራራዎች ላይ እና በደን ቦታዎች ላይ ነው የተገነቡት። ይህ ደግሞ ለአገሪቱ ቀጣይነትም ሆነ ለትውልድ የሚጎዳ ስለሆነ ሁኔታውን ማስተካከል አስፈላጊና ግድ በመሆኑ ተመካክረን እና ተማምነን የተሰራ ስራ ነው።
የተወሰደው እርምጃ በግንባታዎቹ ህገ ወጥነት ላይ ተመሰርቶ የተወሰደ እንጂ ማንነትንም ሆነ ሃይማኖትን ማዕከል ያደረገ እንዳልሆነ ምክትል ከንቲባው ተናግሯል።
በከተማችን ውስጥ በህጋዊ መንገድ መሬት ወስደው ቤት ሰርተው የሚኖሩ ብሔር ብሔረሰቦች አሉ። ህጋዊ ሆነው እያለ ቤታቸው የተነካባቸው ካሉ ማየት እንችላለን፣ ነገር ግን የሉም። ስለዚህ ማንም ሆነ ማን መሬት የያዘበት ሁኔታ ህጋዊ ነው ወይም አይደለም የሚለውን ነው የምናየው። በህገወጥ ግንባታ ላይ የተለያዩ ማንነት ያላቸው ሰዎች ናቸው የተሳተፉት። ኦሮሞን ጨምሮ። ነገር ግን ማንም ይሁን ማን ህገወጥ ሆኖ እስከተገኘ ድረስ እርምጃ ተወስዶበታል።
ምክትል ከንቲባው የማፍረስ ሂደቱ ያለምንም ማስጠንቀቂያ የተወሰደ ነው በሚል የሚቀርበውን ቅሬታም አስተባብሏል። ከፈረሳው አስቀድሞ ውይይት ተደርጎበታል ስሉ ምላሻቸውን ሰጥቷል።
ፕላኑና ቆፋው መተከራመረ ይችላል።
ማስተር ፕላኑ ሲዘጋጅ ማስረጃ ከማሰባሰብ ጀምሮ እስከ ዝግጅቱ ድረስ በተለያየ መንገድ ህዝብ ተወያይቶበታል። ይኸውም በየአካባቢው ባሉ የህዝብ ተወካዮች ተወያይቶበት ያጸደቁት ነው።
ባለፉት ሁለት ሳምንታት በሸገር ከተማ የመስጂዶች መፍረስ በማውገዝ የጁማ ሶላት ስነ ስርዓት ከተጠናቀቀ በኋላ ተቃውሞዎች ሲደረጉ ሰንብቷል። በሸገር ከተማ እየተካሄደ ባለው የመስጂድ ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት ማድረጉን ትላንት በሰጠው መግለጫ አስታውቋል። በከተማ አስተዳደሩ እስካሁን ድረስ 22 መስጂዶች እንደፈረሱ በመግለጫው ተመልክቷል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ አሁን ችግሩ መፍትሄ ማግኘቱን ተናግሯል። በውይይቱም የኦሮሚያ ክልላዊ መንግስት ከእንግዲህ መፍረስ ያለባቸውን አብያተ እምነት ራሳቸው የእምነት ተቋማቱ እንዲያፈርሱ እንጂ በራሱ ማፍረስ እንደሚያቆም መስማማቱ ተገልጿል። የክልሉ ፕሬዝዳንት አቶ ሽመልስ የሸገር ከተማ አስተዳደር ሃይማኖታዊ እሴትን መሰረት አድርጎ እንደሚገነባና ለከተማዋ ፕላን የሚመጥኑ በርካታ ዘመናዊ መስጂዶች እንዲሰሩ ፍላጎታቸው እንደሆነ ተናግሯል። በሸገር ከተማ አስተዳደር በርካታ መኖሪያ ቤቶችና አብያተ እምነት የህግ የበላይነትን ለማስከበር የማፍረስ እርምጃ መወሰዱን ከማስታወቅ በቀር ነዋሪዎችን መልሶ በማቋቋም ረገድም ሆነ ዘላቂ መፍትሄ በመስጠት በኩል በሰብአዊ መብቶች ተቋማት ለሚቀርብበት ቅሬታ እስካሁን ምንም ያለው ነገር የለም።
ምትኩ ፍቃዱን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫን የተመለከተው ዘገባ ይቀርባል። በህጋዊና ሰላማዊ አማራጮች ላይ ያለው ገደብ ዜጎችና የፖለቲካ ፓርቲዎች ሌሎች አማራጮች እንዲጠቀሙ ያደረገ በመሆኑ ችግሩ እንዲቀረፍ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል። ምክር ቤቱ ዛሬ በሰጠው መግለጫ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በሙሉ በውይይቶች ብቻ እንዲፈቱ አሳስቧል። እጅግ አሳሳቢ ሲል የገለጸው የአፈናና ዜጎችን በኃይል የመሰወር ድርጊት እንዲቆምም ጠይቋል። በኦሮሚያ ክልል ሸገር ከተማ እየተፈጸመ ያለው ቤቶችና ቤተ እምነቶችን የማፍረስ ድርጊትም እንዳሳሰበውና ህጋዊ ስርዓትን እንዲከተልም አመልክቷል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ግንቦት 24 ቀን 2014 ዓ.ም አስቸኳይ ስብሰባ በማድረግ በተለያዩ የኢትዮጵያ አካባቢዎች ያሉ ግጭቶችና የፖለቲካ አለመረጋጋቶችን በኦሮሚያ ክልል ሸገር ከተማ አስተዳደር እየተፈጸመ ያለውን የቤቶች የቤተ እምነቶችና ሌሎች ግንባታዎች ፈረሳ፣ የኑሮ ውድነት፣ የሙስና መንሰራፋትና ሌሎችንም ልዩ ልዩ ወቅታዊ ሀገራዊ ጉዳዮች በተመለከተ ውይይት ማድረጉን አስታውቋል። ገዢው ብልጽግና ፓርቲን ጨምሮ 61 ሀገር አቀፍና ክልላዊ ፓርቲዎችን በስሩ ማቀፉን የገለጸው ምክር ቤቱ ዛሬ ሰኔ 2 ቀን 2015 ዓ.ም በሰጠው መግለጫ በአጠቃላይ ኢትዮጵያ በዘርፈ ብዙ የጸጥታ፣ የፖለቲካ፣ የኢኮኖሚና ማህበራዊ ችግሮች ውስጥ እንደምትገኝ ገልጾ ባለ 12 ነጥብ የአቋም መግለጫ አውጥቷል። የጋራ ምክር ቤቱ ሰብሳቢ ዶክተር መብራቱ አለሙ ያነበቡት የአቋም መግለጫው ግጭቶችን በሰላም ከመፍታት አንጻር በትግራይ ክልል አንጻራዊ ለውጥ የታየ መሆኑን ጠቅሶ በአማራ፣ ኦሮሚያና ጋምቤላ ክልሎች ያለው የሰላም ሁኔታ ግን እጅግ አሳሳቢ ነው ብሏል። በመሆኑም በአገሪቱ ያሉ ግጭቶች ሁሉ በድርድርና በውይይት እንዲፈቱ ጠይቋል።
በሀገራችን አስተማማኝና ዘላቂ ሰላም መሆን ይሆን ዘንድ በትግራይ ክልል የተገኘውን መልካም ተሞክሮ በማስፋት የሰላም መደፍረስ ባለባቸው የተለያዩ የሀገራችን አካባቢዎች ግጭቶችን በድርድርና በውይይት ለመፍታት መንግስትና ሌሎች የሚመለከታቸው አካላት ለሰላም ቅድሚያ ሰጥተው እንዲሰሩ የጋራ ምክር ቤቱ ጥሪ ያቀርባል። ከጦርነት ማግስት የሰሜኑ ጦርነት አቁታላቸው ስንት ጉዳት ከደረሰ በኋላ መጨረሻው መቋጫው ስምምነት ነው፣ አንድ ፕሪቶሪያ ስምምነት ነው። አማራ ክልልም ሌሎችም ኦሮሚያም አካባቢዎች ተመሳሳይ አይነት እርምጃዎች መወሰድ አለባቸው።
በህጋዊና ሰላማዊ አማራጮች ላይ ያለው ገደብ ዜጎችና የፖለቲካ ፓርቲዎች መብቶቻቸውን ለማስከበር ሌሎች አማራጮችን እንዲጠቀሙ የሚያስገድድ መሆኑንም አጽንኦት የሰጠው የፖለቲካ ፓርቲዎች የጋራ ምክር ቤት በፖለቲካ ፓርቲዎች ላይ እየተደረገ ነው ያለው ጫና እንዲቆምም ጠይቋል።
ህጋዊና ሰላማዊ የፖለቲካ እንቅስቃሴ መገደብ እና የፖለቲካ ምህዳሩን ማጥበብ በሀገራችን ያለውን የፖለቲካ አለመረጋጋት ይበልጥ ከማባባስ በተጨማሪ ዜጎችና ልዩ ልዩ የፖለቲካ ኃይሎች መብቶቻቸውን ለማስከበር ሌሎች አማራጮችን እንዲያስቡ እና እንድትጠቀሙ ይገፋል። ይህንን በመገንዘብ የተለያየ ደረጃ የሚገኙ የመንግስት አካላት በተቃዋሚ የፖለቲካ ፓርቲዎች ላይ የሚያደርጉትን ህገወጥ ጫና በአስቸኳይ እንዲያቆሙ የጋራ ምክር ቤቱ በአጽንኦት ያሳስባል።
ምንም እንኳን መንግስት የፖለቲካ ምህዳሩ ስለመስፋቱ ቢገልጽም የፖለቲካ ፓርቲዎች የጋራ ምክር ቤት ነገሩ የተገላቢጦሽ መሆኑን እንደሚያምን የምክር ቤቱ ምክትል ሰብሳቢ ዶክተር አብዱል ቃድር አደም ተናግረዋል።
ከለውጡ ማግስት ጀምሮ የሀገራችን የፖለቲካ ምህዳር አንጻራዊ መሻሻል ታይቶበት ነበረ። በቅርቡ በተደረገው ጉባኤ ላይ ግን ይህ የፖለቲካ ምህዳር አሁን ላይ ችግር እየገጠመው ስለመሆኑን በደንብ ተነስቷል። መንግስት የክልልም የፌዴራል መንግስት አካላት የፖለቲካ ምህዳራችን ወደኋላ እንዳይመለስ ጥሪ አቅርበናል።
የምክር ቤቱ የአቋም መግለጫ ከዳሰሳቸው ጉዳዮች መካከል ዜጎችን በኃይል የመሰወር ድርጊት አሳሳቢነትም ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም ግንቦት 28 ባወጣው መግለጫ ዜጎችን በኃይል የመሰወር ወንጀል በኢትዮጵያ የተለያዩ አካባቢዎች ከቅርብ ጊዜ ወዲህ እየጨመረ እንደመጣ አመልክቷል። የፖለቲካ ፓርቲዎች የጋራ ምክር ቤት በዛሬ መግለጫው እጅግ አሳሳቢ ያለው ይህ ተግባር እንዲቆም ጠይቋል።
በሀገራችን የተለያዩ አካባቢዎች በዜጎች ላይ እየደረሱ ያሉ አፈናና መሰወር ዜጎች በከፍተኛ ስጋት ውስጥ እንዲወድቁ ለሕይወታቸውና ንብረታቸው ዋስትና እንዲያጡ አድርጓል። መንግስት በአቅሙ በመፈተሽ በዜጎች ላይ ጉዳት በሚያደርሱ ሕገወጥ አመራሮች እና ሰራተኞች ላይ የማያዳግም እርምጃ እንዲወስድ እየጠየቅን፣ ይህ ሳይሆን ቀርቶ በዜጎች ላይ የሚደርሱ ጉዳቶች መንግስት ኃላፊነቱን የሚወስድ መሆኑን ምክር ቤታችን ያስታውቃል።
ከጊዜ ወደ ጊዜ እየተባባሰ መጥቷል ያለው የመሰረታዊ ሸቀጦች የዋጋ ንረት ዜጎችን ለከፋ ጉዳት መዳረጉንም ያብራራው የአቋም መግለጫው ለዚህም ዋና ምክንያት አድርጎ ያስቀመጣቸው የፖሊሲ ችግርና ሙስና አስቸኳይ እልባት እንዲሰጣቸው አሳስቧል።
የሀገራችን ተጨባጭ ሁኔታ ያላገናዘበ ሲሆን የመንግስት የገንዘብና የፊስካል ፖሊሲዎች፣ የመንግስት ተቋማት ብልሹ አሰራርና መርህ የለቀቀ ሙስና የችግሩ ዋና ምክንያቶች መሆናቸውን እናምናለን። በመሆኑም መንግስት ከድሃው ማህበረሰብ ከሚሰበሰብ ግብር እየተከፈላቸው በመንግስት ተቋማት ውስጥ የሚሰሩ ስልጣናቸውን ተጠቅመው በሙስናና ብልሹ አሰራር ህዝቡን በኑሮ ውድነት እንዲሰቃይ በሚያደርጉ አካላትን በመለየት ተገቢውን እርምጃ እንዲወስድ የጋራ ምክር ቤቱ በአጽንኦት ይገልጻል።
የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2016 ዓመት ረቂቅ በጀትን ትናንት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በጀቱ የዋጋ ንረትን መቀነስ በሚያስችል መንገድ መዘጋጀቱን እንዲሁም መንግስት ችግሩን ለመቆጣጠር በገበያ ላይ ያለውን ገንዘብ መሰብሰብን ጨምሮ መሰል እርምጃዎችን እንደሚወስድ ማብራራታቸው ይታወሳል። ሌላው በዛሬው የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አሳሳቢ ተብሎ የተነሳው ጉዳይ በሸገር ከተማ ያለው የቤቶችና የእምነት ተቋማት ፈረሳ ሲሆን ድርጊቱ በአስቸኳይ ቆሞ ህጋዊ መንገድን እንዲከተል አሳስቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትናንት በሰጠው መግለጫ ከኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ ጋር በተደረገ ውይይት ከመስጂዶች ፈረሳ ጋር በተያያዘ ያለውን ችግር በሰላም ለመፍታት ስምምነት መደረሱን ገልጿል። የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል አቶ ፈይሰል አብዱላዚዝ
የእምነት ተቋማት የሚመለከተው አካል እየተናገርክር ነው። ይህ ህዝብ ደግሞ የእምነት ተቋሙ የሰራው ህዝብ ይህ ደር ፕራዮሪቲ የሚሰጠው ለሱ ነው። ስለዚህ ይህ እንደ ኤቭሪ ስቴፕ ነገሮች ቦታ እስኪተካላቸው ድረስ ሰላማዊ ትግል ማድረጋችን እንቀጥላለን፣ እናነጋግራለን። የሚቀጥል ፌዴራል መንግስትም የክልሉ መንግስት ማነጋገራችን እንደ ጋራ ምክር ቤት ስራ አስፈጻሚነታችን ለወደፊት የምናደርገውን የያዝነው እቅድ። ይህ ጉዳይ እኛ በቀላሉ የምናየው አይደለም። ያ ህዝብ ህዝባችን ነው። የትም አገር የለውም፣ አንድ ሀገር ነው ያለች። ያ ህዝብ ደግሞ ለፍቶ በወዛደርነት አረብ ሀገር በተለያዩ ወንድ እየለፋ ያመጣው ብር ነው፣ ያለፋው ቤት ነው። ቤቱን ልጆቹን ህይወቱም ከፍሏል። ይህ የኦሮሚያ ክልል ሲሪየስ እስከ ማናገር ደርሰን ወደ መፍትሄ እንዲያመጣ ለራሱ የሚረዳው ይሄ ነው።
የጋራ ምክር ቤቱ ለአገሪቱ ውስብስብ ችግሮች መፍትሄ ያመጣል ያለው ሁሉን አቀፍ ብሔራዊ ውይይት ግልጽና አሳታፊ በሆነ መንገድ እንዲካሄድም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያዝንላችሁ ዝግጅቶች እነዚህ ነበሩ። አብራራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቴክኒክ ቁጥጥሩና ቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። ቅዳሜና እሁድም ሌሎች የመዝናኛና ትኩስ አብይ ጉዳዮች የሚካተቱበት መሰናዶዎች መደመጣቸውን ይቀጥላሉ። መልካም የሳምንት ማገባደጅ ይሆንላችሁ። በድጋሚ መልካም ምሽት.